በቅርቡ የዓለም አቀፍ መገናኛ ብዙሃን ትኩረት የሳበውና ምንጩ ከቻይና የሆነው የኮሮና ቫይረስ ወደ ኢትዮጵያ እንዳይገባ የድሬዳዋ አስተዳደር የበኩሉን ዝግጅት ማድረጉን አስታውቋል። የድሬዳዋ ጤና ቢሮ ተጠባባቂ ኃላፊ አቶ ፊል አህመድ እንዲህ ይላሉ።
ይህ በሽታ ለመቀፍ እንደመሆኑ ወደ ሀገራችን ሊዛመት ይችላል የሚል ስጋት አለን። ኢትዮጵያ የዓለምና የአፍሪካ የምትገናኙበት ትልቁ አጀንዳ የኛ ነው። ኢትዮጵያን ያለው ወደ ቻይና ግዛት በቀን ከ30 በላይ በራዎች ያደርጋሉ። በዩዋን ከተማም የኢትዮጵያ ለትምህርት ቢሮ ራሱ ከ300 በላይ የኢትዮጵያ ዜግነት ያላቸው ነዋሪዎች አሉ። እስካሁን ከኤምባሲው ጋር በደንብ ይሰራ ያለበት አግባብ ነው ያለው። እስካሁን አንድም ኢትዮጵያዊ በዚህ በሽታ እንዳልተያዘ ሪፖርት አለን። በተለየ እንደ ሀገር አቀፍ ጤና ጥበቃ ሚኒስቴር ሲኖዋቅሮ እና ከኢትዮጵያ ፓብሊክ ሄልዝ ኢንስቲትዩሽን ጋር በመሆን የቅድመ በሽታ መከላከል ስራዎችን እየሰራ ይገኛል። ጤና ቢሮ ቲም አዋቅሮ ይህንን በሽታ የቅድመ መከላከል ስራ እንዲሰሩ ቲም አዋቅሮ በቢሮ ደረጃ እየሰራንበት ያለው አግባብ አለ።
ድሬዳዋ ላይ በምን መልኩ የመከላከል ስራውን ለመስራት እንደተዘጋጁ አቶ ሺላ የሚሉት አላቸው።
ምርመራ አለ፣ የኳራንቲን ኤሪያም አለ፣ ቤቶችም አለ፣ ባለሙያዎችም አሉ፣ ልዩ መጠበቂያ ቦታዎች አሉ፣ ተዘጋጁ ለነዚህ አይነት ጊዜ የተዘጋጁ ቦታዎች አሉ፣ ባለሙያዎችም አሉ። ባለሙያዎቹ ሁለት መንገድ ነው ያለው። አንዱ ከኢትዮጵያን ፓብሊክ ሄልዝ ኢንስቲትዩት ተመደቡ እዚህ የሚኖሩ ድሬዳዋ ላይ ያሉ እንደዚህ አይነት የሚከታተሉ ሁለት ባለሙያዎች አሉ። ከቢሮም ተጨማሪ ምንመድበው ባለሙያ እዛ ይሆናል። 24 ሰዓት እዛ ይሆናሉ። ፍላይት ያለበት ሙሉ እዛ ይሆናሉ። የሚያዩት ከጅቡቲ ይመጣል አይደለም። ኢሚግሬሽን ከዚህ ጋር በመሆን የውጭ ዜጋ ሆኖ አዲስ አበባ አርፎ ከአዲስ አበባ የሚመጣም ኢትዮጵያዊ ሆኖ ከሌላ ሀገር የሚመጣ የመመርመር ግዴታ ስላለበት ሁሉንም ስለሆነ 24 ሰዓት እዛ ኤርፖርት ይሆናሉ። በዚህ አግባብ ነው የሚሄደው። ሁለተኛው ባቡር ላይ ነው። ባቡር ጣቢያ ድሮ የተዘጋጀ ቦታ የለም። አሁን ቦታ አዘጋጅተናል። ባለሙያ ተልኳል እዛም ቅድመ ምርመራ አስፈላጊ ግብዓቶች ተሞልተውላቸዋል።
ዝግጅቱ በድሬዳዋ ብቻ ሳይሆን ሀገር አቀፍ መልክ የያዘ ነው ያሉት አቶ ፊላ ከህብረተሰብ ጤና አስተዳደር ጋር በመተባበር አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ምርመራው መጀመሩንም አክለው ገልጸዋል።
እንደ ሀገር አቀፍ ጤና ጥበቃ ሚኒስቴር ስራ ጀምሯል። ከጤና ጥበቃ ሚኒስቴር ጋር በመሆን ጀምሯል። ወዲህ ስራው ቦሌ ላይ ምርመራ ተጀምሯል። ግንዛቤ ማስጨበጫ ትሬኒንጎችም ተጀምሯል። ህዝብ ሞባላይዜሽንም ተጀምሯል። በሀገር አቀፍ ነው። ለእኛም ጀምሩ የሚል ደብዳቤ ኦፊሻል በሆነ ደረጃ ያሳውቀናል። ለሁሉም ክልል ድሬዳዋ ብቻ ሳይሆን ለሁሉም ክልል እና ለከተሞች አስተዳደር ክልል ውጪ ከተማ አስተዳደሮች እና አዳማ እና ድሬዳዋ ትልቅ ከተሞች ስለሆኑ ጫፍ ላይ ያሉ ከተሞች ነገሌ፣ ሞያሌ፣ ወደ ሱዳን ሜጃ፣ መተማ ለሁሉም ደርሷል። በሀገር አቀፍ እኛም ለዛ ነው ከነሱ ጋር ተነስተን ድሬዳዋ ይህንን ስራ የጀመርነው።
አቶ ፊላ ኮሮና ቫይረስን በተመለከተ ህብረተሰቡ ማወቅ አለበት የሚሉት ሶስት ነጥቦችን ያነሳሉ።
ህብረተሰቡ ሶስት ነገር ማወቅ አለበት። ኮሮና ቫይረስ እንደ ኖርማል ሌሎች ቫይረስ በቫይረስ የሚተላለፉ በሽታ ናቸው። ኮሮና ቫይረስ እንደጋር ሰባት ስትሬን ያለው በዛ የሚተላለፍ ነው። ሁለተኛ የበሽታ ምልክቶች ምንድን ነው የሚለው ህብረተሰቡ ማወቅ አለበት። ምልክቶቹ ጀስት እንደ ኮመን ኮልድ ኦር ጉንፋን የምንለው እንደ ጉንፋን ነው። መቼ ጀመረ? ማሳለል አለው፣ ትኩሳት አለው። ከዛ እንደ ሳምባ ምች ኒሞኒያ ትኩሳቱ ይበረታ ይሄዳል። ከዛ በኋላ ወደ ሳምባ ምችን ይሄዳል። ሌላ ነገር ደግሞ ኒሞኒያ ራሱ ያስከትላል እና ብሮንካይተስን ያስከትላል። ይሄ ራሱ ከባክቴሪያው ጋር ትንሽ ልዩነቱ በጣም ቶሎ ብሎ ነው የሚሄደው። አሁን ለምሳሌ አንድ ሰው በኒሞኒያ ከተያዘ ካልታከመ ለሶስት ሳምንት ወር ከዛ በላይ ካልታከመ ወደ ቲቪ የሚሄደው። ይሄ ግን በሁለት ቀን በሶስት ቀን ውስጥ በተንፈሻ አካላችን ጎርቶ ሰው መተንፈሻ እንዳይችል የሚያደርግ ነው። ሶስተኛ ህብረተሰቡ ማወቅ ያለበት በምን ነው የሚተላለፈው? መተላለፊያ መንገዶች ምንድን ነው የሚለው ነው። መተላለፊያ መንገዶቹ በንክኪ ነው። የመጀመሪያ በንክኪ ሰላምታ፣ ግብረ ስጋ ግንኙነት በንክኪ ነው የሚተላለፈው። በንክኪ ሰው ሲያስል፣ ለምሳሌ በሽታ የያዘው ሰው ሲያስላል፣ ሲያስል የሳለው ፈሳሹ ወይም ትንፋሹ ወይስ ሲገባ ነው። ሌላው ደግሞ በምግብ ለምሳሌ በዚህ በሽታ የተያዘ ግመል ይሁን ፍየል ይሁን አሳማ ይሁን ላሞች ይሁን ያንን ስጋ ሲመገቡ የመተላለፍ መንገዱ ሀይ ነው። ሌላ ደግሞ በአትክልት የተመረዘ አትክልት ካለ አሁን አብዛኛው ጊዜ ቻይና ላይ የመጀመሪያ ከታየው በዚህ መንገድ ነው። የፉድ ማርኬት ላይ ነው የተገኘው። ህብረተሰቡ ይህን ሶስት ነገር ማወቅ አለበት።
በሀገራችን እንስሳትና እጽዋት የበሽታው መንስኤ አይደለም ያሉት አቶ ፊላ፣ ሆኖም በሽታው አንዴ ወደ ሀገራችን ከገባ ወደ እንስሳትና እጽዋትም ሊተላለፍ ይችላል ብለዋል። በበሽታው የተያዘ ሰው በአስቸኳይ ወደ ሕክምና ተቋም ከሄደ ከህመሙ መዳን ይችላል የሚሉት አቶ ፊላ አስተዳደሩ በቀጣይ ሰፊ የግንዛቤ ማስጨበጫ ስራ ሊሰራ ማቀዱንም አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።